Gambino VOA.
ጋቢና ቪኦኤ ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። ትንሽ መንገዱ ተዘጋግቷል። ሄኖክ ሰማእግዜር ነኝ። ጽዮን ግርማ አብራኛለች።
ሰላም እንደምናመሻችሁ። የዛሬው ጉዞ በስፋት ኦሮሚያ ላይ ተኩራል። እሁድ ዕለት በቢሾፍቱ ከተማ የደረሰውን የሰው ሕይወት መጥፋት በገለልተኛ ወገን እንዲጣራ ሁለት የተቃዋሚ ፓርቲዎች ዛሬ ጠይቀዋል።
ሚሊዮኖች ላይ ሰው መንግስት ሰራዊት አሰማርቶ ተኩስ አስከፍቶ እንትንም ቢሆን ጭስም ቢሆን ማለት ነው። ጭስ እኮ አንተ ሰላማዊ ዜጋ ላይ ጥይት አትተኩስም። ስለዚህ ምንን ለመከላከል ነው ያንን እንትን የምትል? አመፅ እኮ አይደለም። ምንን ለመከላከል ነው ያንን ያደረገው?
የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ዶክተር መረራ ጉዲና ናቸው። መያድም ተመሳሳይ ጥሪ አሰምቷል። በተያያዘ ዜና የቢሾፍቱ ሆስፒታል ስራ አስኪያጅ ደሳለኝ ባይሳ ወደ ጤና ጣቢያው ከመጡ ሰዎች መካከል የሟቾቹ ቁጥር 55 መሆኑን አስታውቀዋል።
ትናንት ወደ ሆስፒታላችን የመጡት የሬሳ ብዛት 54 ነው። እስከ ትናንት ማታ ያየ ነው። ዛሬ ከተገኘው ሟች ጋር 55 ይሆናል ማለት ነው ቁጥሩ። 100ና ከዛ በላይ የሚሆኑ ደግሞ በህይወት የመጡ ነበሩ።
የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር አቶ ሙላቱ ገመቹ 678 ሰዎች መሞታቸውን በትናንትናው ዕለት መግለጻቸው ይታወሳል። በዛሬው ዕለት በአርሲ በደሌና ጅማ ሰላማዊ ሰልፎች ተካሂደው በሰላም ተጠናቋል። በአዲስ አበባ ከተማ ዙሪያም ንብረት ያወደሙ ሰልፎች እንደነበሩ የዓይን እማኞች ገልጸዋል።
ለዚህ ሁሉ እልቂትና ሁኔታ ታዲያ ምን አይነት ዘለቄታ ያለው መፍትሄ ሊበጅ ይችላል? ሶስት ምሁራንን አነጋግረናል።
እኔ ግን እንደሚመስለኝ ይሄ የህግ ጥሰት ሳይሆን እና ፖሊሲ የሚፈታ ችግር ሳይሆን ይሄ ስንከባለል የቆየ የፖለቲካ ችግር ነጸብራቅ ነው ብዬ ነው የማስበው።
እና ግጭቱ የተፈጠረበትን ዋናው ነገር ስናየው ምንድን ነው? ተቃውሞ በሚያደርገው ህዝብ ላይ ሁለት ነገር ተደርጓል። አንደኛ አስለቃሽ ጭስ ተለቋል።
ተጠያቂው መንግስትና መንግስት ብቻ ነው ብዬ ነው የማምነው እኔ።
ሌሎች ዘገባዎችም ይኖሩናል። ሁሉንም ከዝግጅቶቻችን ታገኛላችሁ። ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። በድጋሚ እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ ለምሽቱ ዜናዎች ጽዮን ግርማ ተመልሻለሁ። በቢሾፍቱ የኢሬቻ በዓል አከባበር ላይ የደረሰው ህይወት መጥፋት በገለልተኛ ወገን እንዲጣራ ሁለት የተቃዋሚ ፓርቲዎች በዛሬው ዕለት ጥሪ አስተላልፈዋል። የኦሮሞ ፌዴራሊስት ኮንግረስና የመላው ኢትዮጵያ አንድነት ድርጅት በተናጠል ያወጧቸው መግለጫዎች በዜጎች ላይ በደረሰው ሞት የተሰማቸውን ሀዘን ገልጸው በበዓሉ ታዳሚዎች ላይ አስለቃሽ ጋዝ ለመተኮስ የሚያስገድድ ሁኔታ አልነበረም ብለዋል። የቢሾፍቱ ሆስፒታል ስራ አስኪያጅ አቶ ደሳለኝ ባይሳ ወደ ሆስፒታሉ ከመጡ ሰዎች 55 አስክሬኖች እንደነበሩ አስታውቀዋል። ኦሮሞ ፌዴራሊስት ኮንግረስ በትናንትናው ዕለት 678 ሰዎች መገደላቸውን መግለጹ ይታወሳል። አድማጮች፣ የዚህን ዜና ዝርዝር ከዜናው ቀጥሎ በሚኖረን ክፍለ ጊዜ እናቀርባለን። በዛሬው ዕለት በአርሲ በደሌና ጅማ ሰላማዊ ሰልፎች ተካሂደው በሰላም ተጠናቀዋል። በአዲስ አበባ ከተማ ዙሪያም ንብረት ያወደሙ ሰልፎች እንደነበሩ የዓይን እማኞች ገልጸዋል። የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር አቶ ሙላቱ ገመቹ በሰልፎቹ በየት አካባቢዎች እንደተካሄዱ ማብራሪያ ሰጥተውናል። የዚህንም ዜና ዝርዝር ከዜናው ቀጥሎ በሚኖረን ክፍለ ጊዜ እናቀርብላችኋለን። ወደ ዓለም አቀፍ ዜና ስንሻገር አንድ የተባበሩት መንግስታት ድርጅት የሰላም አስከባሪ ሰሜን ምስራቅ ማሊ ውስጥ በአዳፍኔ ጥቃት መገደሉ ተነገረ። ማሊን ከአልጄሪያ ጋር በሚያዋስናት አካባቢ ባለ የሰላም አስከባሪዎች ጦር ሰፈር ላይ በደረሰው ጥቃት ብዙዎች መቁሰላቸው ተገልጿል። የተባበሩት መንግስታት ድርጅት ባወጣው መግለጫ እንዳለው ትላንት ሰኞ ከአራት የተለያዩ አቅጣጫዎች በተሰነዘረው ጥቃት አንድ የቻድ ሰላም አስከባሪ ወታደር ሲገደል ስምንት ቆስለዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን በዚህ በዓለም አቀፍ ሕግ በጦርነት ወንጀል የሚፈረጁት ባሉት ጥቃት ተጠያቂ በሆኑት ላይ በአስቸኳይ እርምጃ እንዲወስድ አሳስበዋል። አምስቱ የጸጥታው ጥበቃ ምክር ቤት ቋሚ አባላት የድምጽን በድምጽ የመሻር መብታቸውን ያለ ገደብ መጠቀም እንዲያቆሙ ከፍተኛው የተባበሩት መንግስታት ድርጅት የሰብአዊ መብቶች ጥበቃ ባለስልጣን አሳሰቡ። አሌፖ ውስጥ የሚካሄደውን የጅምላ ጭፍጨፋ ለማስቆም በፕሬዝዳንት አሳድ ላይ የሚታቀደውን ማዕቀብ እነዚህ ቋሚ አባላት እንዳያከላክሉ ነው ዩኤንኤችሲአር ጥሪ ያቀረበው። አድማጮች፣ ለሰዓቱ ያዝኳቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሬ ጋቢና ዝግጅቶች ጋር አብራችሁን ቆዩ።
የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና
ጽዮን ግርማ አብረን ከአድማስ እንሻገር እንላችኋለን።
Gabina VOA, let's cross boundaries together.
በቢሾፍቱ የኢሬቻ በዓል አከባበር ላይ የደረሰው ህይወት መጥፋት በገለልተኛ ወገን እንዲጣራ ሁለት የተቃዋሚ ፓርቲዎች በዛሬው ዕለት ጥሪ አስተላልፈዋል። የኦሮሞ ፌዴራሊስት ኮንግረስና የመላው ኢትዮጵያ አንድነት ድርጅት በተናጠል ያወጧቸው መግለጫዎች በዜጎች ላይ በደረሰው ሞት ሁለቱም ድርጅቶች የተሰማቸውን ሐዘን ገልጸው በበዓሉ ታዳሚዎች ላይ አስለቃሽ ጋዝ ለመተኮስ የሚያስገድድ ሁኔታ አልነበረም ብለዋል። በሌላ ዜና ደግሞ የቢሾፍቱ ሆስፒታል ስራ አስኪያጅ አቶ ደሳለኝ ባይሳ ወደ ሆስፒታሉ ከመጡ ሰዎች መካከል 55 አስከሬኖች እንደነበሩ አስታውቀዋል። ኦፌኮ በትናንትናው ዕለት 678 ሰዎች መገደላቸውን መግለጹም ይታወሳል። እስክንድር ፍሬው ከአዲስ አበባ ዝርዝሩን ይዟል።
የኦሮሞ ፌዴራሊስት ኮንግረስና የመላው ኢትዮጵያ አንድነት ድርጅት መግለጫዎቹን ያወጡት በተናጠል ነው። ተመሳሳይ ሐሳብ ማንጸባረቃቸው ግን ይታያል። በቢሾፍቱ የኢሬቻ በዓል አከባበር ላይ ለሞቱት ሰዎች መንግስትን ተጠያቂ ያደረገው የኦሮሞ ፌዴራሊስት ኮንግረስ ይህንን እኩይ ተግባር የፈጸሙ ለፍርድ እንዲቀርቡ ጠይቋል። ይህንን እኩይ ተግባር የፈጸሙ የመንግስት ኃይሎችና ትዕዛዝ የሰጡ ባለስልጣናት በሕግ ፊት ተጠያቂ እንዲሆኑ እናሳስባለን ያለው የፓርቲው ሊቀመንበር ዶክተር መረራ ጉዲና ለቪኦኤ እንዳብራሩት በበዓሉ ላይ የተገኙ ሰዎች ንብረት አላወደሙም፣ ሌላ አይነት ህገወጥ ተግባርም አልፈጸሙም። በገዢው ፓርቲ ደጋፊዎችና ታጣቂዎች ላይ አደጋ እንዳልደቀኑም ያምናሉ። እናም አስለቃሽ ጋዝ ለመጠቀም የሚጋብዝ ሁኔታ አልነበረም ብለዋል።
የህዝብ ንብረት ባልጠፋበት፣ አንድ ሰው ባልሞተበት፣ አንድ ሰው በጥፊ እንኳን ባልተመታበት፣ የመንግስት ባለስልጣን ነኝ የሚል የመንግስት ደጋፊ ነች የሚል ባልተመታበት፣ በጥፊ እንኳን ማለት ነው ባልተመታበት ሁኔታ ያንን እልቂት እንዲደርስ መንገድ መክፈት ምንድን ነው ትርጉም? ሚሊዮኖች ላይ ሰው መንግስት ሰራዊት አሰማርቶ ተኩስ አስከፍቶ እንትንም ቢሆን ጭስም ቢሆን ማለት ነው። ይሄ እኮ ጭስ እኮ አንተ ሰላማዊ ዜጋ ላይ ጥይት አትተኩስም። ስለዚህ ምንን ለመከላከል ነው ያንን እንትን የምትል? አመፅ እኮ አይደለም። ምንን ለመከላከል ነው ያንን ያደረገው? እኔ እስካየሁት ድረስ እንግዲህ እንትን የሚያደርጉት ላውድ ስፒከር ቀምቶ ተናገሩ ነው። ላውድ ስፒከር ማይክሮፎን ተቀብሎ ተናገሩ ነው። ከዛ ውጪ ግን በጥፊ ሲመታ አንድ ሰው አላሳዩም። አንድ የቆሰለ ሰው አላሳዩም። በዱላ የተመታ፣ በድንጋይ የተመታ፣ በምን የሆነ በጥይት ይቅርና ማለት ነው። ለምንድን ነው ያ ሁሉ ተኩስ? እንትንስ ቢሆን ማለት ጭስን ቢሆን ዝም ብሎ እኮ በሰላም ሰው ስለጮኸ በሰላም መንግስትን ስለተቃወመ አስለቃሽ መጠቀም ከየት እንዳመጡት አላውቅም ማለት ነው።
ዶክተር መራ ቁጥሩን በተመለከተም የተለያየ መረጃ እየሰጣችሁ ነው። የኢትዮጵያ መንግስት 52 55 የሚሉ ቁጥሮችን ነው እየሰጠ ያለው። በትናንትናው ዕለት ደግሞ የደብረ ዘይት አጠቃላይ ሆስፒታል ኃላፊ አቶ ደሳለኝ ባይሳ ለሀገር ውስጥ የመገናኛ ብዙሃን ለኢትዮጵያ ቴሌቪዥን ሲናገሩ 55 ናቸው የሞቱት ሰዎች ቁጥር ብለዋል። እና በእናንተ ፓርቲ በኩል ያለው ቁጥር ምንድን ነው? መረጃችሁ እስከየት ነው?
እኛ አባሎች አሉን። በአባሎቻችን ደረጃ በሚደርሱን ደረጃ የአይን ምስክሮች በሚሰጡን ደረጃ በመቶዎች የሚቆጠሩ እንደሞቱ እስከ ትናንት ማታ ድረስ ሬሳዎች ከሀይቁ ሲወጡ እንደነበረ የአደባባይ ምስጢር ነው። ይሄም ቢሆን ቁጥሩ ነገሩ ህዝብ 55ም ሆነ 700 አግባብ ባልሆነ መንገድ ንጹሐን ዜጎች ሞቷል። አሁን መንግስት የያዘው ምንድነው? የቁጥር ጫወታ ነው። የለም እኔ 55 ብቻ ነው እንዲሞቱ ያደረግኩኝ 700 አይደለም ምን 500 አይደለም የሚለው አይነት ክርክር ነው። እሱም የድርቅና ክርክር ነው ለእኔ ማለት ነው። ምክንያቱም ንጹሐን ዜጎች መንግስት ያለግባብ በወሰደው እርምጃ ሞቷል። እኛ ባለ መረጃ ደብረ ዘይት ሆስፒታል ብቻ ሳይሆን የሞቱም ይሁኑ የቆሰሉ ወደ ናዝሬት፣ ወደ አዳማ፣ ወደ አዲስ አበባ ሲወሰዱ ነበር አይ ምስክሮች ይያዩ ይሄ እኮ ቀደም እንዳልኩኝ እኮ ሚሊዮኖች ይያዩት የተሰራ ነገር ነው ስለዚህ ይሄም ደሞ እንትን እኮ በሰዎች እኮ እንት ነው እየተረዱ ነው እንትናቸው አልታወቀ ካልወሰነ በስተቀር በግንደብረሰብ ይቻለው ሰንዳፋ ሰብ ይቻለው ወለጋ ሰብ ይቻለው አምቦ አካባቢ ማት ቦታዎች ሰብ ይቻለው ገባ ሰው እየቀበረ እኮ ነው እንት ነው ስለዚህ
ለመቶዎች ሲሉ ግን እርሶ ለምሳሌ አሁን በትናንትናው ዕለት ፓርቲያቸው የሰጠው መረጃ ወደ 678 ይሆናል የሞቱትም ቢል ነውና በመቶዎች ስትሉ ስንት ማለት ነው
ቀደም እንዳልኩኝ በተለያዩ መረጃዎች ከሶሻል ሚዲያ ጀምሮ የተለያዩ መረጃዎች ሲሰጡ ነበር የተለያዩ መረጃዎች ማለት ነው እኔስ ካውንትረስ ከሰማው አንዱ ይሄ ነው የኛ እንትን ብቻ ሳይሆን ከተለያዩ ሶሻል ሚዲያዎች የተሰበሰቡት ካለም አይን ምስክሮች የተሰበሰቡት ሬሳ ቆጥረናል ካሉ ሰዎች እዛ አካባቢ ተንቀሳቅሶ በተለያዩ መንገድ ከተረሱ ሰዎች ከፍተኛ ይሄኛው ነው እስከዛ ድረስ ይደርሳል የሚል ግምት አለ ተሰጥቷል
እስከ 678 ይደርሳል የሚል ግምት ነው ያላችሁ
ግምት ተሰጥቷል ከዛ በሚደርሰን ያን ምስክሮች ከየቦታው ከሚሰበሰቡት ምስክሮች እዛ እስከ ትናንት ድረስ ከሃይቆ ይወጣ ባለው ሬሳ ቁጥሩ እኮ እየጨመረ ነው
ቀደም ሲል እንደተገለጸው የቢሾፍቱ አጠቃላይ ሆስፒታል ለሀገር ውስጥ የመገናኛ ብዙሃን በሰጠው መረጃ የሞቱት ሰዎች ቁጥር 55 መሆኑን አስታውቋል። የሆስፒታሉ ስራ አስኪያጅ ደሳለኝ ባይሳ ይህንኑን ያብራሩት።
ትናንት ወደ ሆስፒታላችን የመጡት የሬሳ ብዛት 54 ነው። እስከ ትናንት ማታ ያየ ነው። ዛሬ ከተገኘው ሟች ጋር 55 ይሆናል ማለት ነው ቁጥሩ። 100 እና ከዛ በላይ የሚሆኑ ደግሞ በህይወት የመጡ ነበሩ።
ሌላው ተቃዋሚ የመላው ኢትዮጵያ አንድነት ድርጅት ዛሬ በሰጠው መግለጫ በቢሾፍቱ በሞቱት ዜጎች የተሰማውን ሐዘን ገልጿል። ጉዳዩ እንዲጣራና የድርጊቱ ፈጻሚዎችም ለፍርድ እንዲቀርቡ በፓርቲው ዋና ጻፊ አቶ አዳነ ጥላሁን የተነበበው መግለጫ ጠይቋል።
ከዚህ ቀደም በኦሮሚያ፣ በአማራ፣ በጎጂና በሰገን ህዝቦች በተለይም በኮንሶ ህዝቦች ላይ እንዲሁም በሌሎች ክልሎች አሁን ደግሞ በቢሾፍቱ በኢሬቻ ባልስም በተሰባሰቡ ሰላማዊ ዜጎች ላይ የተፈጸመው እልቂት በገለልተኛ አካላት እንዲጣራ፣ ሁለተኛ ይህና ሌሎች ከዚህ በፊት የተፈጸሙት ግድያዎች አግባብ አለመሆናቸው ታውቆ መንግስት ህዝቡን በይፋ ይቅርታ እንዲጠይቅ፣ ሶስተኛ ከዚህ ቀደምም ሆነ አሁን ቢሾፍቱ ሆረ ሐይቅ ላይ ለሞቱት ቤተሰቦች መንግስት የደም ካሳ እንዲከፍልና በድርጊቱ ዙሪያ ላይ የሚጠረጠሩትን ለህግ እንዳቀርብ፣ አራት የውጭ ሀገር ዲፕሎማቶች የተባበሩት መንግስታት ድርጅት ተመድ እና የተመድ ባለልዩ ልዩ ሙያ ድርጅቶች የኢህአዴግ መንግስት እየፈጸመ ያለው የግፍ ግድያ ከጊዜ ወደ ጊዜ እየጨመረ መሄዱን በቸልታ ከመመልከት ተቆጥበው የዓለም አቀፍ የሰብአዊ መብት ተሟጋች ድርጅቶች በኢትዮጵያ መንግስት ዙሪያ ለሚያቀርቡት አቤቱታ ትኩረት በመስጠት ዓለም አቀፍ ገለልተኛ አጣሪ ኮሚቴ እንድመደብ የየበኩላቸውን ግፊት ያደርጉ ዘንድ በዚህ አጋጣሚ ጥሪያችንን እናስተላልፋለን።
መያድም እንደ ኦፌኮ ታዲያ መንግስትን ተጠያቂ አድርጓል። በሚሊዮኖች የሚቆጠሩ ሰዎች በተገኙበት በዓል ላይ መንግስት የዜጎችን ደህንነት መጠበቅ ነበረበት ያሉት የፓርቲው ፕሬዝዳንት ዶክተር በዛብህ ደምሴ ናቸው።
በሚሊዮኖች የሚቆጠሩ ኢትዮጵያውያን የተሰበሰቡበት ቦታ ላይ ገደል መኖሩን ያወቀ ያንን ገደሉን ቦታ ጥንቃቄ እንዲደረግ ለምን አልተደረገም ነው የመንግስት ድክመት ነው። ይሄ እንግዲህ ትልቅ ድክመት ለህዝብ ማሰብ ነበረበት። እዛ ቦታ ላይ ምን ይደርሳል? መጨናነቅ ይመጣል፣ ብዙ ነገር ይኖራል። ያንን መደረግ ነበረበት ነው ምንለውኛ።
እንደ ተቃዋሚዎቹ ሁሉ መንግስትም ለደረሰው የሰው ህይወት መጥፋት ተጠያቂዎቹ እነማን እንደሆኑ ድምዳሜ ላይ የደረሰ ይመስላል። አደጋው የደረሰውና የሰው ህይወት የጠፋው በሁከት ፈጣሪ ኃይሎች ነው ሲል ነው ያስታወቀው። የመንግስት ኮሙኒኬሽን ጉዳዮች ጽፈት ቤት ሰሞኑን ባወጣው መግለጫ አስቀድመው የተዘጋጁ ኃይሎች ሁከትና ግርግር ማስነሳታቸውን ጠቅሷል። ከዚሁ ጽፈት ቤትና ከኦሮሚያ ክልላዊ መንግስት በተለይ በዛሬው የተቃዋሚዎች መግለጫ ላይ ምላሽ ለማግኘት ጥረት አድርጌ ያለው ለጊዜው አልተሳካም። እንደተሳካ ይቀርባለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ጋቢና ቪኦኤ ከአሜሪካ ድምፅ የተጀመረው አዲስ ዝግጅት ጋቢና ቪኦኤ በናይል ሳት ከምሽቱ 12 ሰዓት እስከ 12 ሰዓት ተኩል በናይል ሳት ከሰኞ እስከ አርብ እንዴት እንደምታገኙን እንንገራችሁ። ፍሪኩዌንሲ 12.399 ኤፍኢሲ 56ኛ ሲምቦል ሬት 27.5 ፖላራይዜሽኑ ቨርቲካል ነው። ጋቢና ቪኦኤ የአዲሱ ትውልድ ድምፅ።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
አሁንም ወደዚሁ ከኦሮሚያ ክልል ነው የምንሻገረው። በዛሬው ዕለት በአርሲ በደሌና ጅማ ሰላማዊ ሰልፎች ተካሂደው በሰላም ተጠናቀዋል። በአዲስ አበባ ከተማ ዙሪያም ንብረት ያወደሙ ሰልፎች እንደነበሩ የዓይን እማኞች ገልጸዋል። የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር አቶ ሙላቱ ገመቹ ሰልፎቹ በየት አካባቢ እንደተካሄዱ ማምሻውን ገልጸውልናል።
አሁን እንደደረሰን ከሆነ ከአካባቢው የደረሰውን ጉዳይ ቀርቦ ለማጣራት በጣም አስቸጋሪ ነው። ነገር ግን ንቅናቄዎችና ተቃውሞዎች የተነሱት አሸዋ ሜዳ ላይ፣ አዲስ ሰፈር፣ ቡራዩ፣ ቃሊቲ፣ ዱከም፣ ሳር ቤቶች፣ ሰበታ፣ ሰንዳፋ፣ ቄራ፣ ጀሞ፣ ከታ፣ ወለጋ ሰፈር፣ አለም ገና። በተለይ ከታ እና ወለጋ ሰፈር አሁን በአሁኑ ጊዜ ታጣቂዎች በየቤቱ ላይ ቆመው ወጣቶችን ሁሉ እየያዙ ውጭ ያገኙትን ሁሉ በድብደባ ይዞ መሄድ ነው። ወዴት እንደሚወስዱም አይነገሩም። እንደዚህ አይነት ነገር ሁሉ እየተፈጸመ ነው። አስጊ ነው። በጣም በጣም ክሪቲካል ሁኔታ ላይ ነው ያለን።
የኦፌኮ ምክትል ሊቀመንበር አቶ ሙላቱ ገመቹ ናቸው። ዘጋቢያችን እስክንድር ፍሬው በአዲስ አበባና ዙሪያዋ ያለውን ሁኔታ ሲከታተል ነበር። እስክንድር፣ እንደምናመሸህ
ሄኖክ።
ምንድን ነው በአዲስ አበባ ከተማ ዙሪያ በተለያዩ የኦሮሚያ ከተሞች የተፈጠረው? ዛሬ ሰላማዊ ሰልፎቹን አስቀድመን ሰምተናል። አንተ ያየኸው ወይ ደግሞ ያነጋገርካቸው ሰዎች የገለጹን ለምንድን ነው?
እንግዲህ እኔ በራሴ የሞከርኩትም ነበረ። ነገር ግን ምናልባትም ሁኔታው ከተጠናቀቀ በኋላ ሊሆን ይችላል። ብዙም ከከተማ ርቄ ያልወጣውም ከመሸ እስከ ጦር ኃይሎች ድረስ በመሄድ አንዳንድ ነገሮችን ለማየት ሞክሬያለሁ። አመሻሽ ስለነበረ አንዳንድ ምልክቶችን ለማየት አልቻልኩም። ነገር ግን ቀደም ሲል የጠቀሳችኋቸው የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር በተለይ በአዲስ አበባ ዙሪያ ባሉ የኦሮሚያ ክልል ከተሞች የተቃውሞ እንቅስቃሴዎች እንደነበሩ ገልጸዋል። እዚህ አዲስ አበባ የሚገኘው የብሉምበርግ ዘጋቢ ዊሊያም ዴቪድሰንም አሁን ማምሻውን አነጋግሬው ነበር። እርሱ ዛሬ ጠዋት ወደ ቡራዩ ተጉዞ ነበር እና እርሱ የነገረኝ መረጃ በተለይ በአዲስ አበባ ዙሪያ ባሉ የኦሮሚያ ክልል ከተሞች የተቃውሞ ሰልፍ ተካሄደ በሚል በኦሮሞ ፌዴራሊስት ኮንግረስ የተሰጠውን መረጃ የሚያጠናክር ነው። ዊሊያም እንዳለው ከሆነ ለአጭር ጊዜ በቡራዩ ከተማ ቆይታ አድርጓል። ዛሬ በጣም ለአጭር ጊዜ እዚያ እንደደረሰ አብዛኛዎቹ ሱቆች ዝግ ነበሩ። በመንገድ ላይ ይታዩ የነበሩትም ከተለመደው አነስ ያለ ቁጥር ያላቸው ሰዎች ናቸው። የተወሰኑ የፌዴራልና አድማ በታይ ፖሊሶችም ነበሩ በዛ አካባቢ ብሏል። እንዲሁም በመኪናችን እየተጓዘን እያለን ድንጋይ ተወርውሮብን መኪናችን መጠነኛ ጉዳት ደርሶባታል ብሏል። እና የዊሊያም ግምገማ ምንድን ነው? እዚያ ምን ተፈጥሮ እንደነበር ሙሉ በሙሉ ግልጽ አይደለም። ነገር ግን የተወሰነ የተቃውሞ እንቅስቃሴ እንደነበር ተነግሮኛል። ሰኞ ማታ የጀመረና ወደ ማክሰኞ ማለትም ወደ ዛሬ ጠዋት እየተሸጋገረ የሚል ድምዳሜ ላይ ነው እየደረሰው። አቶ ሙላቱ አክለው እንደነገሩኝ ከሆነ እነኚህ የተቃውሞ ሰልፎች ለመነሳታቸው አንዱ ምክንያቱ በቢሾፍቱ ተፈጥሮ በነበረው ሁኔታ ሕይወታቸው ካለፉት ሰዎች አንዳንዶቹ የእነኚህ ከተማ ነዋሪዎች መሆናቸውና አስከሬናቸው ወደ እነዚህ ከተሞች ሲመጣ ለቀብር ለቤተሰቦቻቸው ጋር ሲመጣ የተፈጠረ ቁጣ የወለደው ነው የሚል አስተያየት ሰጥተውኛል። እና ይሄው ነው ያለው ሄኖክ።
እናመሰግናለን እስክንድር ለዘገባ። እናንተም እስኪ አስተያየቶቻችሁን አትቪዋ ማህሪክ ላይ የምትከታተሉ አድርሱን። በኢትዮጵያ በተለይ በአሁኑ ወቅት የሚታዩ ህዝባዊ እንቅስቃሴዎች፣ እንደዚሁም የጸጥታ ኃይሎች የሚወስዷቸው እርምጃዎችና የሚወድሙ ንብረቶች ዙሪያ ያሏቸው አስተያየቶች ምንድን ናቸው? የመፍትሄ ሀሳብ እስካላችሁ አሁኑኑ አስተያየቶቻችሁን አትቪዋ ማህሪክ ላይ አድርሱን። አንዳንድ አስተያየቶች የደረሱን አሉ። ሀናን ቆንጆ ከአሜን ባሻገር ብዙ ነገር ያለው አለ። በእውቀቱ ስዩም ትክክለኛ ነገር ነው የገለጸው። ስንቱን አሜን ብለን እንቀበል ወደ መፍትሄ መሄድ ያሻል ብላለች። ሌላ ማስተያየት የደረሰን ከዘቢባ ሁሴን ነው። ለምንስ አንድ ሰው ይሞታል የሚል አስተያየት አቅርባለች። የታማኝ መታመን ልጅ ደግሞ የሽግግር መንግስት መቋቋም አለበት፣ ደም መፋሰሱ መቆም አለበት ብሏል። እናመሰግናለን።
ኢትዮጵያ በኦሮሚያ ክልል የተቀሰቀሰው ተቃውሞ አንድ ዓመት ሊደፍን ጥቂት ቀናት ብቻ ይቀሩታል። እንዲሁም በአማራ በኮንሶና በሌሎች የሀገሪቱ አካባቢዎች የተቀሰቀሰው ተቃውሞና ተቃውሞውን ለመበተን የሚወሰደው እርምጃ ለበርካቶች ሕይወት መጥፋት ምክንያት ሆኗል። ይህንንም ጉዳይ ዓለም አቀፍ ብዙሃን መገናኛን ጨምሮ የኢትዮጵያን ጉዳይ የሚከታተሉ ሁሉ እየዘገቡት ይገኛሉ። እሁድ ዕለት በቢሾፍቱ ሆራ አርሰዲ ሐይቅ ኢሬቻ በዓል ላይ በተከሰተው አደጋ ደግሞ የበርካቶች ሕይወት ጠፍቷል። ይህንንና ሌሎች ወቅታዊ ጉዳዮችን አስመልክቶ ከሶስት ምሁራን ጋር ተወያይቻለሁ። እንግዶቹ ራሳቸውን በማስተዋወቅ ይጀምራሉ።
ሙልጌታ አረጋዊ ይባላለሁ። በአሜሪካ በዋሽንግተን ዲሲ በጥብቅና ስራ ተማርቼ ነው የምኖረው። አሁን ኢትዮጵያ ውስጥ በግል ጉዳይ ነው የመጣሁት።
አመሰግናለሁ። ጽዮን ደረሰ ጌታቸው እባላለሁኝ። ኒውዮርክ ሲቲ ውስጥ በሚገኝ አያና ካሌጅ በሚባል ሊበራል አርትስ ካሌጅ የአርበን ሶሲዮሎጂ ረዳት ፕሮፌሰር ነኝ።
እሺ፣ ጽዮን ጸጋ እባላለሁ። የህግ ተማሪ ነኝ። በሜልበርን ከተማ ነው የምኖረው። አሁን በሜልበርን ዩኒቨርሲቲ ህግ ፋክልቲ ረዳት ሪሰርቸር ረዳት መምህር ነኝ።
ሶስታችሁንም በጣም አመሰግናለሁኝ። ዛሬ እንግዲህ እናንተን ሶስት እንግዶች የጋበዝ ነው። ሶስታችሁም የኢትዮጵያን ጉዳይ በቅርብ እንደሚከታተል ምሁር ነገሮችን ትከታተላላችሁ ከሚል እሳቤ ነው እና ከትላንት በስቲያ ከተከሰተው የኢሬቻ በዓል ሁነት ስንነሳ በዚህ በዓል ላይ ለደረሰው የህይወት መጥፋት አደጋ ማን ነው ተጠያቂ የሚሆነው ከሚለው ጥያቄ እንነሳ። ይህንን ሁኔታ እንዴት ታዩታላችሁ? ቅድሚያ ኢትዮጵያ ላለው እድሉ ልስጥና ከአቶ ሙልጌታ ልጀምር።
እሁድ የተፈጠረው አሰቃቂ አደጋ መጀመሪያ በጣም ሊቀልቤ በጣም ነው እኔ ሽክ ያደረገ በጣም ያሳዝነኝ። የሰው ህይወት መጥፋት ብቻ ሳይሆን አጠፋፉም ራሱ የሚዘገንን ነው። በዛ ምክንያት ኢትዮጵያውያን እንተጎጥተዋል ብዬ አስባለሁ። በተለይም የሟቾች ቤተሰቦች ስለሆነ እግዚአብሔር መጽናናት እንዲሰጣቸው በጣም ነው የምመኘው። እሁድ የተፈጠረው እሁድ የተጀመረ ነገር አይመስለኝም። እሁድ የተፈጠረው ለብዙ ጊዜ የቆየ ችግር ተቀጥላ ነው ኤክስቴንሽን ነው እና ለብቻ የእሁድን ኢቨንት ብቻ በማየት ጥሩ ፒክቸር መፍጠር የሚቻል አይመስለኝም። አሁን እንግዲህ እሁድ ማን ምን አረገ የሚለው ጥያቄ የፋክት ጥያቄ ስለሆነ በዛም ብዙ የተለያዩ ሪፖርቶች ስለቀረቡ በእርግጠኝነት የማውቀው ነገር ይሄ ነው ብዬ ከሌ ጥፋተኛ ነው ከሌ ጥፋተኛ አይደለም ማለት አልችልም። እኔ ማለት የምችለው ምንድን ነው፣ በቪዲዮ ያየሁት በኢትዮጵያ ቴሌቪዥን ቪዲዮ ያየሁት መንግስት ራሱ ያቀረበው ማለት ነው፣ ካየሁት ተነስቼ ምን አስተውያለሁ፣ በብዛት ወጣቶች አይቼ ያሉት ቪዲዮ ውስጥ እነዚህ ወጣቶች በጣም የተቆጡና በጣም የተናደዱ መሆናቸው ከዛም አልፈው ለህይወታቸው በጭራሽ የማይፈሩ በጣም ከመናደዳቸውና ተስፋ ከመቁረጣቸው የተነሳ የሚፈልጉትን ነገር አድቫንስ ለማድረግ ቆርጦ የተነሱ መሆናቸውን ታዝቢያለሁ። ሁለተኛ የታዘብኩት ምንድን ነው፣ ይሄ ኢቨንት በተመለከቱ የሚቀርበው ሪፖርቶች ላይ መንግስት የሚያቀርበው ሪፖርት ብዙ ሰዎች እንደማይቀበሉት ወይም እንዳልተቀበሉት ታዝቢያለሁ። ሶስተኛ
መንግስት ይህን ችግር እንዴት አድርጎ ሊያቀርበው ነው የፈለገው? የህግ ጥሰት ችግር አድርጎ ሊያቀርበው እንደፈለገ ነው ይገባል። ምክንያቱም ጥቂት ነውጠኞች ወይም ጸረ ሰላም ምን በሚል ነው ያቀረበው። ስለዚህ የህግ ጥሰት ፕሮብሌም አድርጎ ነው ያቀረበው የታዘብኩት። እኔ ግን እንደሚመስለኝ ይሄ የህግ ጥሰት ሳይሆን እና ፖሊስ የሚፈታ ችግር ሳይሆን ይሄ ሲንከባለል የቆየ የፖለቲካ ችግር ነጸብራቅ ነው ብዬ ነው የማስበው። እና የፖለቲካ ችግር የፖለቲካ ሶሉሽን የሚጠይቅ ችግር ነው ብዬ ነው የማስበው።
ወደ ዶክተር ደረሰ ልምጣ። እንግዲህ አቶ ሙልጌታ ያነሱትን ሰምተዋል እና በእርስዎ በኩል እሁድ ዕለት የተከሰተውን ሁነት እንዴት ይገመግሙታል? አቶ ሙልጌታ እንዳሉት የወጣቶቹን ሁኔታ በእርስዎ በኩል እንዴት አዩት? እንግዲህ አቶ ሙልጌታ ኢትዮጵያ ቴሌቪዥን ላይ ያዩትን ቪዲዮ አስመልክተው ነው የነገሩን እና በእርስዎ በኩል ሌሎች የማህበራዊ ሚዲያዎችም እንደዚሁም ደግሞ ቮይስ ኦፍ አሜሪካንም የአሜሪካ ድምጽንም ጨምሮ በተለያየ ቦታው ላይ የነበሩ ሰዎች አስተያየት ሲሰጡ ነበር እና እሱም መነሻ አድርገው የእርስዎን አስተያየት ይስጡን።
ጽዮን፣ አመሰግናለሁኝ። በመጀመሪያ እኔም እንደ አቶ ሙልጌታ በታሪካችን እንዲህ ባለ በኦሮሞ ሕዝብ ትልቅ አውደ አመት ቀን እና የተቀደሰ ቀን የኦሮሞ ሕዝብ ያለፈው አመት ክረምት ወጥቶ አዲስ አመት እንደመጣ የሚያከብርበት ፈጣሪውን የሚያመሰግንበት ለወዳጁም ለጠላቱም ሰላም የሚመኝበት የሚመርቅበት በጣም ውብ የሆነ ቀን ላይ በመንግስት ላይ ያላቸውን ተቃውሞ አደባባይ ወጣው ስለገለጹ ባለፉት ሁለት አመታት የኦሮሚያ ወጣቶች በዚህ መንግስት ላይ ያላቸውን ተቃውሞ በዚህ መንግስት በኦሮሞ ላይ የሚደረገውን ግፍና በደል በመቃወም አደባባይ ወጣው ሲናገሩ ነበር እና በዚህ አውደ አመት ቀንም ስለተናገሩ እና ያንን ድምጻቸውን በኃይል ስላሰሙ ወደ 1 ሚሊዮን ህዝብ የሚጠጋ ነው በዓሉ ላይ ወጣው የሚባለው እዛው አብዛኞቹ ወጣቶች ናቸው። በዛ ተቃውሞ መሀል በተደረገ ግጭት የተፈጠረ እልቂት ነው። እንግዲህ ትላንት ያለኝ ሀዘን የሚነግረው የሞቱት ሰዎች ቁጥር 678 አልፏል። የቆሰሉ ሰዎች ቁጥር ከ486 አልፏል። ከኦሮሞ ፌዴራሊስት ኮንግረስ ያገኘነው መረጃ እንደሚያሳየው እና ግጭቱ የተፈጠረበትን ዋናው ነገር ስናየው ምንድን ነው? ተቃውሞ በሚያደርገው ህዝብ ላይ ሁለት ነገር ተደርጓል። አንደኛ አስለቃሽ ድርስ ተለቋል እና በዛ ጠባብ በሆነ እና ተዳፋት ላይ ባለ ሀይቅ አጠገብ ባለ መሬት ላይ የሚቃወም ህዝብ ላይ አስለቃሽ ድርስ መልቀቅ፣ አስለቃሽ ድጡ ደግሞ ሳያበቃ የላይቭ አሚኒሽን ጥይት መተኮስ እና ጥይት የተተኮሰ አይኑ ላይ ጭስ እየተደረገበት ወዴት እንደሚሄድ የማያውቅ ህዝብ እርስ በርሱ እየተጋፋ ነፍሱን ለማዳን እና ለማምለጥ ሲሮጥ አብዛኛው ህዝብ በመረጋጋት ከዛም አልፎ ደግሞ ወደ ገደል ወደ ተዳፋት በመግባት ወደ ውሃ ውስጥ ወደ ሀይቅ ውስጥ በመግባት ይሄ ሁሉ እልቂትና ፍጅት ደርሷል።
በጣም አመሰግናለሁ ዶክተር ደረሰ። ወደ ዶክተር ጸጋይ ልምጣና እንግዲህ አቶ ሙልጌታም ዶክተር ደረሰ የሚያነሱትን ሀሳቦች ሰምተዋልና እንደው እነሱ ካነሱት ላይ በተጨማሪ እነሱም ሲያነሱ የተቆጡ ወጣቶች ነበሩ፣ ተቃውሞ የሚያሰሙ ወጣቶች ነበሩ ብለዋል። እንደዚህ አይነት ተቃውሞ በሚያጋጥም ጊዜ በምን አይነት መልኩ ነው መፍታትስ የሚቻለው? እንዴትስ ይገመግሙታል? እንዴት ያውታል ይሄንን ሁኔታ?
እሺ ጽዮን፣ አመሰግናለሁ። ያው መጀመሪያ ላነሳሽው ጥያቄ ተጠያቂው ማን ነው ለሚለው አይ ቲንክ ሁለቱንም አይነት ተጠያቂነት ማለትም የፖለቲካ ተጠያቂነት እና የህግ ተጠያቂነት ይኖራል ብዬ አስባለሁ። በሁለቱም ረገድ ተጠያቂው መንግስትና መንግስት ብቻ ነው ብዬ ነው ማምነው እኔ።
ውይይቱ ተጀመረ እንጂ አላበቃም። የኢትዮጵያ ተጨባጭ ሁኔታ ምን ይመስላል? ካሁን በኋላ ምን ይጠበቃል? ምን አይነት ስጋትስ አለ? ችግሮችን ለመፍታት ምን መደረግ አለበት? ለተወያዮቹ የተነሱ ጥያቄዎችና የተወያዩበት ናቸው። ሁሉም በቀጣይ የሚቀርብ ይሆናል። በተጨማሪም ለሚነሱት እያንዳንዱ ጥያቄዎች ላይ የኢትዮጵያን መንግስት ምላሽ ለማካተት በኢትዮጵያ መንግስት በኩል ተወያይ ለማግኘት ያደረግነው ጥረት የመንግስት ቃል አቀባዩ አቶ መሐመድ ሰይድ ስብሰባ ላይ መሆናቸውን በመግለጻቸው ማካተት አልቻልንም። ነገር ግን ውይይቱ እንደተጠናቀቀ የኢትዮጵያን መንግስት ምላሽ አካተን እንዲሁም እናንተ አድማጮች ውይይቱን ተከታትላችሁ የምትሰጡትን አስተያየት ጨምረን ውይይቱን እንቀጥላለን።
አስተያየቶቻችሁ እየደረሱን ነው። በጣም በርካታ አስተያየቶች ናቸው እየመጡ ያሉት። የመፍትሄ ሀሳብ ከእናንተ ጠይቀናችሁ ነበር ፌስቡክ ላይ አት ቪኦኤ አማሪክ ላይ። የሽግግር መንግስት ይቋቋም የሚሉ በርካታ የመፍትሄ ሀሳቦች ደርሰውናል። በለጠ ቢተው ደግሞ ጠቅላይ ሚኒስትሩ ህዝብ እያስፈጀ መምራት አልቻለም፣ ስልጣኑን ባስቸኳይ ይልቀቅ የሚል ሀሳብ አቅርቧል። የእናንተ አስተያየቶች ናቸው እናቀርባለን። እውነት ሆን ተብሎ የታቀደ ጥፋት ነው ያለው ወይም ያለችው ደግሞ አመቱላ አደም። በርካታ አስተያየቶች ናቸው። በነገርሽ ላይ ጽዮን፣ ሁልጊዜ ደግሞ አስተያየቷን የምታደርሰን ሃናን ቆንጆ አለች። ሃናን ቆንጆ ሀሳብ ስታቀርቢ ነበር።
ሃናን ሁልጊዜም ፌስቡክ ላይ አለች እና አንድ ነገር ብንሸልማት
የቪኦኤ ቲሸርት እንልክልሻለን። አድራሻሽን ኢንቦክስ አድርጊን። እኛም ከታክሲው ወርደናል።
የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። ሄኖክ ሰዓት የለንም።
መልካም ምሽት።
በነገው ጉዞ እንገናኝ።